የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ሰኔ 6 2011 ዓ.ም ተመረተ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎች በጥቂቱ እናስተዋውቃችሁ።
ዓለም አቀፍ የውጭ መዋለ ንዋይ ፍሰት እየቀነሰ መሄዱን ሰሞኑን ይፋ የተደረገው የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ዘገባ አስታውቋል።
Now what are actually the, you know, the defining departure points as we revise our investment legislation? Number one, we'd like to have more open, more dynamic investment regime.
የመዋዕለ ንዋይ ህጎችና ደንቦቻችንን ስንከልስ መለያ የምንላቸው መሰረታዊ ነጥቦች አሉ። እነዚያም አንደኛ ይበልጥ ክፍት ተነቃናቂና ለለውጥ ይበልጥ የተመቸ ስርዓት እንዲኖረን እንፈልጋለን።
የኢትዮጵያ ኢንቨስትመንት ኮሚሽነር አቶ አበበ አበባየውን የሰማችኋቸው ሙሉን ዘገባ እንመለስበታለን።
የአፋርና ሶማሌ አጎራባች ቦታዎች ግጭት መረጋጋት ቢታይበትም በማንኛውም ሰዓት መልሶ ሊያገረሽ የሚችል መሆኑን ነዋሪዎች ያመለክታሉ።
ሁለቱም
ወገኖች ወረራ እየተፈጸመብን ነው ይላሉ። የዚህንም ዘገባ ዝርዝር ቆየት ብለን እናሰማቸዋለን።
አብራችሁን እስከ ማብቂያው ከዘለቃችሁ ሁሉንም ከዝግጅቶቻችን ታዳምጣላችሁ።
የጋቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም።
ባለፈው እሁድ በማከላይ ማሊ በሚገኝ መንደር ላይ የተፈጸመ ቢያንስ 35 ሰዎች የተገደሉበት ጥቃት በዘር ላይ የተመሰረተ ነው ተብሏል። ነገር ግን እስላማዊ አማጽያን የሀገሪቱ ክፍሎችንና የድንበሩ አካባቢን የሚቆጣጠሩ በመሆናቸው የዘር ግጭትና የጂሃድ አሸባሪነትን ለመለየት አስቸጋሪ መሆኑ ተገልጿል። በግብርና ላይ የተመሰረቱት ዶጋን የተባለው ጎሳ አባላትና ከፊል አርብቶ አደሮች የሆኑት ፉላኒዎች ለምት ዓመታት ያክል አብረው በሰላም ይኖሩ ቢሆንም አሁን ግን በመካከላቸው የሚካሄደው ግጭት ተባብሷል።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት በብዙ ቢሊዮን ዶላር የሚገመት መሳሪያ ለኳታርና ለባህሬን መሸጥ ያለማጽደቅ አለማ የነበራቸውን የውሳኔ ሐሳቦች በድምጽ ብልጫ ውድቅ አድርጎታል። የኬንታኪ ተወካይ የሆኑት ሪፐብሊካዊው ሴናተር ራንድ ፖል ያቀረቧቸው የውሳኔ ሐሳቦች የትራምፕ አስተዳደር ለባህሬን የሚሳኤል ለኳታር ደግሞ የ3 ቢሊዮን ዶላርን የሚያወጡ አጥ ሄሊኮፕተሮችን ለመሸጥ ያደረገውን ውሳኔ የሚያግዱ ናቸው።
የዩናይትድ ስቴትስ አስተዳደር የማዕከላዊ አሜሪካ ፍልሰተኞች በአሜሪካ ጥገኝነት እንዳይጠይቁ ለማገድ በቀናት ውስጥ ከጓቲማላ ጋር ስምምነት የማድረግ ተስፋ እንዳለው ገልጿል። የዋይት ሃውስ ቤተ መንግስት ያረቀቀው ገና ያልተፈረመ ባለ 7 ገጽ የስምምነት እቅድ ሐሳብን የአሜሪካ ድምጽ አግኝቷል። በዩናይትድ ስቴትስና በጓቲማላ መካከል ያስተማማኝ 3ኛ ሀገር ፕሮቶኮል ይመሰረታል። ረቂቅ ሐሳቡ በያዝነው ሳምንት ለጓቲማላ መንግስት ይቀርባል ተብሏል።
በህገወጥ ንግድ ላይ ተሰማርተው ነበር የተባሉ 7 ቻይናውያን ትላንት ከኬንያ ተባረዋል። ሰልባጅ ልብስና ጫማ በሚሸጥበት የኬንያ ገበያ በኬንያ ፖሊስና በኢሚግሬሽን ኃላፊዎች በቁጥጥር ስር የዋሉት ቻይናውያን የአገሩ ህግ የማይፈቅድላቸውን የችርቻሮ ንግድ ላይ ተሰማርተው በመገኘታቸው መንግስት እንዳሰናበታቸው የኬንያ የመንግስት የስራ ኃላፊዎች አስታውቀዋል። ከ7ቱ የስራ ፈቃድ የሌላቸው 3ቱ ሲሆኑ 4ቱ ደግሞ ፈቃድ ቢኖራቸውም በህገወጥ ስራ ላይ ተሰማርተው ነበር ተብሏል። ገልሞ ዳዊት ያደረሰን ዘገባ ነው። አድማጮች ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እስከ ዝግጅታችን ማብቂያ አብራችሁን ቆዩ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እንለፍ። ዓለም አቀፍ የውጭ መዋለ ንዋይ ፍሰት እየቀነሰ መሄዱን ሰሞኑን ይፋ የተደረገው የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ዘገባ አስታወቀ። በአፍሪካ ግን በአጠቃላይ ጭማሪ ተመዝግቧል ተብሏል። በአህጉሪቱ በአብዛኛው ቀጥታ የውጭ መዋለ ንዋይ ፍሰት ከሚያገኙ ጥቂት ሀገሮች መካከል ኢትዮጵያ አንዷ መሆኗንም ዘገባው ጠቁሟል። ዘጋቢያችን መለስካቸው አማሃ ከአዲስ አበባ ዝርዝር አለው።
እንደዘገባው ይህ የማሽቆልቆል አዝማሚያ እንደ አውሮፓውያን ዘመን አቆጣጠር በ2018 ዓመተ ምህረት ቀጥሎ በ13% ያህል ወደ 1.3 ትሪሊየን የአሜሪካ ዶላር ደርሷል። ለሶስተኛ ዓመት ለቀጠለው ለዚህ አዝማሚያ ዋና ምክንያት ሆኖ የተጠቀሰው በዩናይትድ ስቴትስ በ2017 ዓመተ ምህረት መጨረሻ ላይ የተደረገውን የታክስ ለውጥ ተከትሎ አያሌ የሀገሪቱ ድንበር ዘለል ኮርፖሬሽኖች ግዙፍ የውጭ ምንዛሬ ክምችቶቻቸውን ወደ ዩናይትድ ስቴትስ መመለሳቸው ነው። ዘገባው አክሎም ይህ የውጭ መዋለ ንዋይ ፍሰት ያሽቆለቆለው በአብዛኛው በበለጸጉት ሀገሮች እንደሆነ ያብራራል። ወደ አፍሪካ መለስ ብሎም ወደ ሀገሪቱ የገባው የውጭ ቀጥታ መዋለ ንዋይ ከ11% ከፍ ብሏል። ይህ ግን በአጠቃላይ ሲታይ እንደሆነ ይገልጽና አብዛኛውን የውጭ ቀጥታ መዋለ ንዋይ በሚያገኙት ሀገሮች ላይ ግን ቅናሽ ታይቷል ሲል ያብራራል። ከእነዚህ አንዷ ኢትዮጵያ ናት። የቀድሞው የታዳጊ ሀገሮች ልዩ መርሃ ግብር ዲሬክተር ዶክተር ታፈረ ተስፋቸው ይህንን አብራርተዋል።
According to UNCTAD, FDI inflow into Ethiopia in 2018 was $3.3 billion.
በተባበሩት መንግስታት የንግድና የልማት ጉባኤ ወይም ኡንክታድ ሪፖርት መሰረት በ2018 ዓመተ ምህረት ወደ ኢትዮጵያ የገባው ቀጥተኛ የውጭ መዋዕለ ንዋይ 3.3 ቢሊዮን የአሜሪካ ዶላር ነበር። ይህ ቀጥተኛው የውጭ መዋዕለ ንዋይ ፍሰት እስካሁን ከፍተኛው ጣሪያ እንደሆነ ከሚታወቀው 4.1 ቢሊዮን ዶላር ከተመዘገበበት ከ2017 ዓመተ ምህረት ጋር ሲነጻጸር በ17% እንደቀነሰ ያሳያል። ይሁን እንጂ ኢትዮጵያ በምስራቅ አፍሪካ ትልቋ ቀጥተኛ የሆነ የውጭ መዋዕለ ንዋይ ተቀባይ እንደሆነች ቀጥላለች። ከመላው አፍሪካ ደግሞ 5ኛ ደረጃ ላይ ትገኛለች። አሁን የተገነቡትን የኢንዱስትሪ ፓርኮች ቁጥር ስናይ የውጭ መዋዕለ ንዋይ ፍሰት ይሻሻላል የሚል ግምት ይዘን ከተነሳን ኢትዮጵያ የተሻለ እንዲያውም ከ2017 ዓመተ ምህረት ከፍ ያለ ቀጥተኛ የውጭ መዋዕለ ንዋይ እንደምታስገባ ይተበቃል።
የዓለም የመዋዕለ ንዋይ ዘገባ ይፋ በተደረገበት በዚህ ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽነር አቶ አበበ አበባየሁ ደግሞ ይህን ዓላማ ያደረገ የኢንቨስትመንት ወይንም የመዋዕለ ንዋይ ሕግ እየወጣ መሆኑን ገልጸው ዋና ዋና ቁም ነገሮች ናቸው ያሏቸውን ዘርዝረዋል።
Now what are I think the you know the defining departure point is as we revise our investment legislation. Number one, we'd like to have a more open, more dynamic investment regime.
የመዋዕለ ንዋይ ሕጎችና ደንቦቻችንን ስንከልስ መለያ የምንላቸው መሰረታዊ ነጥቦች አሉ። እነዚያም አንደኛ ይበልጥ ክፍት፣ ተነቃናቂና ለለውጥ ይበልጥ የተመቸ ሥርዓት እንዲኖረን እንፈልጋለን። ያ ማለት ቅቡል ተብሎ ይጠራ ከነበረው ዝርዝር አካሄድ ተቀባይነት የሌለው ሲባል ወደ ቆየው እንገባለን ማለት ነው። አሁን ያለውን የኢንቨስትመንት ሕጋችንን ብትመለከቱ የውጭ ባለሀብቶች መሳተፍ የሚፈቀድላቸው ግልጽ በሆነ ሁኔታ ተለይተው በተዘረዘሩ መስኮች ላይ ብቻ ነው። ቅቡል የሆነ ወይም ፖዚቲቭ ሊስት አፕሮች የሚባለው አካሄድ ይህ ነው። ይህ ደግሞ ተቀባይነት ካላቸው ዓለም አቀፍ አሰራሮች ጋር የሚስማማ አይደለም። አሁን ለመስራት ያሰብን ያለነው የውጭውን ጥሪት ቴክኖሎጂና ዕውቀት ጥቅም ማጉላት ነው። በየዘርፉም የውጭው መዋዕለ ንዋይ እንዲፈስ የሚያስፈልገው ከነዚህ መሰረታዊ መርሆች በመነሳት ነው። በርግጥ ለሀገር ውስጥ ባለሀብቶች ተለይተው በግልጽ ከተጠቀሱ ወይም ከተዘረዘሩ የኢንቨስትመንት መስኮች በስተቀር ነው ያ የሚሆነው። ያ ነው ከቅቡሉ ዝርዝር አካሄድ እንወጣለን ማለት።
ኮሚሽነሩ የኢትዮጵያ ዲያስፖራ ማህበረሰብም በመዋለ ንዋይ ፍሰቱ የሚሳተፍበትን ህዋ ለማስፋት በተለይ ደግሞ በፋይናንስ ዘርፉ እንዲሳተፍ የሚያስችል ሕግ ዝግጁ መሆኑን ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
All right, everybody out there, this is Gambino VOA.
Gambino VOA.
Everybody, guanja! Guanja! Mama!
መለስካቸውን እናመሰግናለን ለዘገባው። ወደ ቀጣዩ ዘገባ እናምራ። የአፋርና ሶማሌ አጎራባች ቦታዎች ግጭት መረጋጋት ቢታይበትም በማንኛውም ሰዓት መልሶ ሊያገረሽ የሚችል መሆኑን ነዋሪዎች እየተናገሩ ነው። ሁለቱም ወገኖች ወረራ እየተፈጸመብን ነው ይላሉ። ዘገባውን ያደረሰን አዲስ ቸኩል ነው። አቶ መሐመድ ኑር የተባሉ የሰመራ ነዋሪ አስተያየት ከሚሰጡበት ይጀምራል።
መንገዱ የሰጉ ናቸው እና መንገድ ድንጋይ ከሌላ የለቀሙ መንገዱ ማለት ነው። ላይኛው ዴሳዎች ወረታች አዘይትና ርድፎነ እንዳይወርድ ብለው ነው እዛ መሰጋት ጦርነት የተቀሳቀሱ ናቸው።
በአሁኑ ሰዓት ጦርነት አለ?
በአሁኑ ሰዓት እነሱ ጦርነት ስግጅ ሆኖ ነው እዛ መንገድ የሰጉት።
አቶ መሀመድ ኑር የተባሉ የሰመራ ነዋሪም በበኩላቸው ተበዳዩ አፋር ነው የሚል አቋምን ያላቸው።
ያው እንደሚታወቀው የአፋር ህዝብ በክልሉ በምንም አይነት ሁኔታ የመንቀሳቀስም ሆነ ማናቸውም ነገር ላይ የመሳተፍ እድሉ እየተነፈገ ነው። ያም እየሆነ ያለው ደግሞ እነዚህ በታጠቁ የኢሳ ጎሳ አባላቶች።
አሁን ግጭት የተካሄደበትን ቦታ ታውቀዋለህ? አላሌ የሚባለውን አካባቢ በማክልል ስር ነው
ታውቀዋለህ? በአፋር ክልል ስር ነው። በአፋር ክልል ስር ነው። እዛ የሚኖሩት እኮ ራሳቸው ናቸው፣ አፋሮች ናቸው የሚኖሩት። በጠዋት መጥተው ነው ወራው ሰው ገለው ይሄድ።
አቶ ጣይር ጉጉማ የተባሉ ከኤርትራ የመጡ ታጣቂዎች በጦርነቱ ተሳታፊ ነበር የሚል ወቀሳ የሚያቀርብ ሲሆን አቶ መሐመድ ኑር ግን ይህንን ወቀሳ አይቀበሉም።
እነሱ ኤርትራ ውስጥ ነው ያሉት፣ እኛ እስከምናውቀው ድረስ እዛ እንዳሉ ነው የምናውቀው።
ወደ ኢትዮጵያ አልገቡም። ሌሎች
የፖለቲካ አመራሩ ነው ወደ ኢትዮጵያ ገብቶ፣ የፖለቲካ አመራር የእነሱ አመራሮች መጥተው የድርድር ላይ ናቸው
እንጂ ሰራዊቱ አልገባም ወደ ኢትዮጵያ።
ሰራዊቱ አልመጣም። ሰራዊቱ ምንም ተመጣጣቋን በሚዲያም የሚታይ ነገር ነው፣ በሁሉም ነገር የሚታወቅ ነው። እንደሌሎች ክልሎች የነበረውን ነገር ሁላችንም እናውቃለን። አንድ የታጠቀ ቡድን ወደ ሀገር ሲመጣ ትጥቅ ፈቶ በሰላማዊ መንገድ አቀባበል ተደርጎለት ነው የሚገባው። ያ ነገር ባልሆነበት ሁኔታ መወረራ ነገርን ማለት ከእውነት የራቀ ሀቅ ነው።
በሁለቱም በኩል የፌዴራል ጸጥታ ተቋማት ላይ የሚቀርብ ቅሬታ አለ። የአፋር ክልል ነዋሪው አቶ ከዲር የፌዴራል ጸጥታ አካላት የሀገሪቱ ወጪና ገቢ ንግድ መስመር የሆነው መንገድ በአምስት ኪሎ ሜትር ርቀት ከመጠበቅ አልፎ ከመንገዱ ውጭ በሁለቱ ብሔሮች መካከል የሚነሱ ግጭቶችን ለማስቆም ምንም አይነት እርምጃ እየወሰዱ አይደለም ይላሉ። የሶማሌ ክልሉ ጣይር በበኩሉ የፌዴራል ጸጥታ አካላት ማለትም የፌዴራል ፖሊስ፣ መከላከያና የጸጥታና ደህንነት አካላት የተወሰኑ ግለሰቦች ግጭቱ እንዲባባስ አስተዋጽኦ እያደረጉ ነው፣ ለዚህ ማስረጃ አለን ይላል። የሁለቱ ክልል ግጭት ዋና ሲዎች ሶስቱ አወዛጋቢ ቀበሌዎች ናቸው። በሶስቱ ቀበሌዎች ዙሪያ አንዱ ሌላውን በተስፋፊነት ይከሳል። በመፍትሄነት የሶማሌ ክልሉ ጣይር ህገ መንግስቱ የሚያስቀምጠው የሪፈረንደም አማራጭ እንዲተገበር ይፈልጋል። አማራጩ ሶማሌ የሚበዛባቸው ሶስቱ አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲካለሉ ሊያደርግ ይችላል። ሆኖም በአፋሮች በኩል በክልላችን አማራ፣ ትግሬ ወይም ኦሮሞ በሰላም እንደሚኖረው ሁሉ ሶማሌ መኖር መብቱ ነው፣ መሬቱ ግን የአፋር ነው የሚል አቋም ነው ያላቸው። የሁለቱም ፍላጎት ያገናዘበ ዘላቂ መፍትሄን ከማምጣት አንጻር ምን ቢደረግ ይሻላል በሚል በድሬዳዋ የሚኖሩት ነው የህግ ባለሙያ አቶ እንድራ ያስታረቀኝን አናግሬያቸው ነበር።
በዋናነት መነሻችን ህገ መንግስቱ ነው የሚሆነው። በህገ መንግስቱ አንቀጽ 62 ላይ ለፌዴሬሽን ምክር ቤት ስልጣኖች አሉ። ከነዚህ መካከል አንዱ በክልሎች መካከል አለመግባባት ሲኖር መፍትሄ መፈለግ ነው። ይህንንም ተከትሎ ደግሞ የወጣው የፌዴሬሽን ምክር ቤት አዋጅ ቁጥር 251 እንዲሁ በክልሎች መካከል የሚነሱ አለመግባባቶችን መፍትሄ እንደሚፈልግ ይገልጻል። ከዚህ በፊት በተደረጉ ኤክስፒሪየንስ ካያን ሶማሌ ክልል ላይ ለምሳሌ የጭናክሰንና ኦሮሚያ ክልል የተከተሉትን ጉዳይ አርብቶ አደር ጉዳዮች እዚህ በፌዴራል ጉዳዮች ቢሮ ጋር ሚኒስቴር ጋር በመተባበር የተደረገ ፋይናል ሶሉሽኑ ህዝበ ውሳኔ ነበረ። በዛ አካሄድ ከተሄደ ያው ግጭቱን ወይም ደግሞ ያለውን አለመግባባት ውሳኔ ወይም ደግሞ ተገቢ የሆነ እልባት ይሰጣልን የሚል እምነት የለኝም። አሁን በጠቅላይ ሚኒስትሩ አቅራቢነት በቅርቡ የተቋቋመ የድንበር ኮሚሽን አለ። እንደኔ ይሄ ህጋዊውንም ፖለቲካዊውንም ሶሉሽን አንድ ላይ አጣምሮ ምናልባትም አሁን አዲስ የተቋቋመው የድንበር ኮሚሽን አካባቢው ሄዶ ህዝቡን በማናገር ያለውን ሩት ችግር በማየት ስረ መሰረቱን በማየት በሚያጠናው ጥናትና ያንንም ጥናት ተከትሎ በሚያቀርበው መፍትሄ ሀሳብ ላይ ተነስቶ ምናልባት ተጠርነቱ ለሚያቀርበው ሪፖርት ለፌዴሬሽን ምክር ቤት እና ለተወካዮች ምክር ቤት ነው። ከዛ አኳያ ያው የመፍትሄ ካልመጣ በስተቀር እንዲሁ የአንድ ቦታ በተነስተን ያው በዲሞግራፊ ስለሆነ ለተለይ ይሰጥ ወይም ደግሞ አንድ ቦታ በሂስትሪ ባለቤት እሱ ስለነበረ ወይ ደግሞ እሱ ሲያስተዳድረው ነበረ በሚል ለከሌ ይሰጥ የሚለው ሶሉሽን ዘላቂ ሰላም ዘላቂ መፍትሄ ይሆናል የሚል እምነት የለኝም።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
Hello Zubziga, hello Goday, hello Gabri Dahar, hello Dagahbu, hello Diridabe, hello Shimile. Gabina VOA, Gabina, Gabina, Gabina. What are the guys in Asian? Gabina VOA, Gabina, Gabina, Gabina.
ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ የእርቅ ኮሚሽን አባላት ለልምድ ልውውጥ ናይሮቢ ናቸው። ዋነኛ የተቃዋሚ መሪ ከሆኑት ራይላ ኦዲንጋ ጋርም ተገናኝተው ተወያይተዋል። በኬንያ የኢትዮጵያ አምባሳደር መለስ አለም ናይሮቢ ለሚገኘው የአሜሪካ ድምጽ ዘጋቢ ገልሞ ዳዊት ስለ ውይይቱ ነግረውታል።
የቀድሞው ጠቅላይ ሚኒስትር ኬንያ ውስጥ ድህረ ነጻነት ጊዜ ጀምሮ አገሪቱ የመጣችበትን የውጣ ውረድ ታሪክ ለማስረዳት ሞክረዋል። አሁን በኬንያው ፕሬዝዳንት ኡሁሩ ኬንያታና በተቃዋሚው መሪ ራይላ አሙሎ ኦዲንጋ መካከል አዲስ የእርቅ የሰላም ጥረት እየተካሄደ ነው። እነሱ በእንግሊዝኛው ሃንድሼክ ይሉታል። የዚህን ትርጉም በመሪዎች መካከል ያለ መቀራረብና የይቅርባይነት እንዴት ወደ ህዝቦች ሊወርድ እንደሚችል ለማሳየት ሞክረዋል። ተቃዋሚው መሪ በየትም ቦታ የፖለቲካ መሪዎች በሊቃን መካከል የሚደረግ መቀራረብና ችግሮችን ለመፍታት ያለ ዝግጁነት ህዝቡን ይለውጣዋል የሚል አንደኛው። ሁለተኛ ኢትዮጵያ ይሄንን ለመሻገር የሚያስችል ታሪካዊ ሁኔታ ላይ ትገኛለች። በጋራ መስራት ይኖርባችኋል። የሂሊንግ ፕሮሰስ የረጅም ጊዜ ሂደት ነው። ቁርጠኝነት፣ ሐቀኝነት፣ ከቀመኝነት መራቅ ይጠይቃል። ዘረኝነትና ጉሰኝነት የአፍሪካውያን ችግር ነው። ካንሰር በሚል ውሳቸው ሲገልጹት የነበረውና ኢትዮጵያ ወደ ገናናነቷ ታሪኳ ለመመለስ መልካም አጋጣሚን አግኝታለች። የብሔራዊ እርቅ ኮሚሽን ይህ እንዲሆን ከፍተኛ ኃላፊነት አለበት። ኢትዮጵያውያን ያለፈውን በጎ ታሪካቸውን ይዘውና አቅበው ክፉ የሚሉትን ደግሞ ምዕራፉን ዘግተው ወደ አዲስ የልማት ምዕራፍ መግባት አለባቸው። ጎረቤቶቻችን ሊደግፉ ዝግጁ ይሁን በተለይም ኬንያ ተናግረዋል ራይላ ኦዲንጋ።
አምባሳደር መለስ እንዳሉት ቡድኑ ከራይላ ኦዲንጋ በተጨማሪ ከተለያዩ የኬንያ መንግስት ተወካዮችና የሀገሪቱ እርቅ ሰላም አፈላላጊ መስሪያ ቤቶች ጋር ተገናኝተው ምክክር አድርገዋል። ኢትዮጵያውያን የራሳቸው የግጭት አፈታት ዘዴ ቢኖራቸውም ከጎረቤት ሀገሮችም ልምድ መቅሰም አስፈላጊ መሆኑን አምባሳደር መለስ ተናግረዋል።
ሰልጣኞቹ በቆይታቸው በሰላም ግንባታ አካሄድ ላይ የኬንያ የ2007 እና 2008 ተከስቶ የነበረውን የፖለቲካ ቀውስ ተከትሎ የተቋቋመው የሀቅና ፍትህ አፈላላጊ ኮሚሽን የመሄድበት የስራ ሂደት ያጋጠሙ ችግሮች ዝርዝር የልምድ ልውውጥ አድርገዋል። በተመሳሳይ ከአፓርታይድ ስርዓት መገርሰስ በኋላ በደቡብ አፍሪካ የነበረው ሀቅና እርቅ አፈላላጊ ኮሚሽን በተመሳሳይ በሀገሪቱ የነበረውን ችግር ፈቶ ደቡብ አፍሪካ ወደ አዲስ ምዕራፍ እንድትሸጋገር እንዴት እንደሰሩ፣ ምን ያጋጠሟቸው ችግሮች እንዳሉ በአጠቃላይ የኬንያንም የደቡብ አፍሪካንም ልምድ ለማየት ሞክረዋል። በኢትዮጵያ በኩልም ኮሚሽኑ ከሚያደርገው እንቅስቃሴ ባለፈ እንደየአካባቢው ተጨባጭ ሁኔታ እንደየቦታው የሎካል የሀገር በቀል ልምዶችን መጠቀም እንዴት እንደሚቻል የሚያሳይ ትምህርት ተወስዷል።
ስልጠናውና ልምድ ልውውጡ ኬንያ ባለው የኢትዮጵያ ኤምባሲ የተዘጋጀ ሲሆን 9 አባላት ላለው የኢትዮጵያ ብሔራዊ እርቅ ኮሚሽን ቡድን የደቡብ አፍሪካና የኬንያ የብሔራዊ እርቅና ሀቅ አፈላላጊ ኮሚሽን አባላት ስልጠናውን ሰጥተዋል። በኬንያ ያለው የኢትዮጵያ ኤምባሲ እንዳስተዋወቀው ለስልጠናው ድጋፍ ያደረገው መቀመጫውን እንግሊዝ ሀገር ያደረገው ኮንሲሊየሽን ሪሶርሰስ የተባለ መንግስታዊ ያልሆነ ድርጅት ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን ለዘገባው። አሁን ወደ ትግራይ ክልል እናቀናለን። በትግራይ ክልል ከግንቦት 25 2011 ዓ.ም ጀምሮ 13 ሰዎች በኮሌራ በሽታ መያዛቸውን የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም ለቪኦኤ ገልጸዋል። በበሽታው የተያዙት ሁሉም ሕክምና ከተደረገላቸው በኋላ ድነው ወደ የቤታቸው ተመልሰዋል ብለዋል። ሙልጌታ ጽባ ዝርዝሩን ይዟል።
ኮሌራን ወረርሽኝ በተመለከተ እንደ ሀገር በተለያዩ የሀገራችን ክልሎች እንደታየ ኦሬዲ የሚመለከታቸው የፌዴራል መንግስት አካላት ለእያንዳንዱ ክልል አሳውቀው ነበር። እኛም ያ የተከሰተውን የበሽታውን ወረርሽኝ መሰረት በማድረግ የተወሰነ እንቅስቃሴ ስናደርግ ነበረ። ሆኖም ከግንቦት 25 አካባቢ ጀምሮ በክልል ተብላዕሎ ወረዳ ወደ 8 የሚሆኑት በዚህ በሽታ እንደተያዙ ኦሬዲ አረጋግጠናል። በተለይም ሁለቱ የላብራቶሪ ናምና ወስደንባቸው ቪቢዮ ኮሌራ ቢባል የሚባል ተዋሲያን እንደተገኘባቸው ኦልሬዲ ስለተረጋገጠ ለክልሉና እንዲሁም ለሚመለከተው አካላት እንዲታወቅ አድርገናል፣ እንዲሰራ አድርገናል። ከዛ በኋላም በመቀሌም ወደ 3 የሚሆኑት ሰቃዊ ዞን ከታፈሽም አዲግራት ወደ 2 ሰዎች ቶታል አጠቃላይ 13 በዚህ በሽታ እንደተያዙ በመረጃችን ያሳያል።
በትግራይ በሽታው ከዚህ በፊት ታይቶ ስለነበረ ዳግም እንዳይከሰት የመከላከል ስራ ስንሰራ ቆይተናል ብለዋል አቶ ተፍላይ። በተለይ ንጹህ የመጠጥ ውሃ የማያገኙ ሰዎች ውሃ ከመው እንዲጠቀሙ ግንዛቤ ከመስጠት በተጨማሪ ውሃውን የሚያኩምበት መድኃኒት እንደተሰራጨ ገልጸዋል።
እኔ በዚህ አመት ከነሐሴ ወር ነበር ጀምረን ስንሰራ የነበረው። በተለይም እነዚህ በጣም አስጊ ምንላቸው ቦታዎች በተለይም የጠበል ቦታዎች የከተማ ጽዳት መጓደል በተያያዘና እንዲሁም የውሃ እጥረት ያለባቸው ወረዳዎች ናቸው የለየናቸው። ሰው በእነዚህ ላይ ስራ መስራት እንዳለብን ተግባብተን የተወሰነ እንቅስቃሴ ስናደርግ ነበር።
በእነዚህ 10 ቀናት የኮሌራ በሽታ ህክምና ከተሰጠባቸው የጤና ተቋማት መካከል በመቀለ ከተማ አድ ሐቂ መጀመሪያ ሆስፒታል አንዱ ሲሆን ሆስፒታሉ ለኮሌራ ብሎ የተከለለ ስፍራ ማዘጋጀቱ ታውቋል። የተቋሙ ሰራተኞች ስለ ህመሙ አስቀድሞ ስልጠና እንደተሰጣቸው በሆስፒታሉ የነርሶች አስተባባሪ ሲስተር ነቢያት ጸጋይ ትናገራለች። አስፈላጊ መሳሪያዎችም ቢሟሉም የጎደለ የላብራቶሪ መሳሪያ እንዲስተካከል መጠየቁንም ገልጻለች።
ባለው ሰው ኃይል የተሟላ ነው? የሰለጠነ ሰው ኃይል አለን። 4 ዶክተሮች የሰለጠኑአልን፣ ነርስ ቢኤስ ነርስ የሰለጠናለን፣ ፋርማሲ ሁሉም የተዘጋጀ ነው፣ መድኃኒትም አለ። የመጣብን ኬዝ ደግሞ ያው ባለን አክመን በጥሩ ሁኔታ አስተናግደናል። ካሁን በኋላ ያለው ኬዝ ደግሞ ባለን ሰው ኃይልና ባለን ቀረብ መድኃኒት ተዘጋጅተናል።
ኮሌራ በሽታ በትግራይ ስለመከሰቱ መረጃ አለዎት ወይ ብዬ የጠየኳቸው የመቀለ ከተማ ነዋሪ አቶ ሙላለም ወልደ ማርያም፣
በተለይ በፌደራል በሚዲያዎች በተላለፈ ጊዜ ሰምቻለሁ፣ በትግራይ አካባቢም በክልተው ላዕሎ አካባቢ እንደተፈጠረ እንደተከሰተ ሰምቻለሁ። ይህንን እኛ በእለት ተእለት ተግባራችን ከምናከናውናቸው አንዳንድ የብክለት ጉዳዮች ሰሞኑን ይገባኛል። ይህንን ትልቅ ጥንቃቄ እና ህዝቡ መረባረብ እንዳለበት አምናለሁ።
በትግራይ በሽታው ሲከሰት ለማከም ሁሉም የመንግስት ተቋማት ዝግጁ እንዲሆኑ መደረጉም የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ገልጸዋል። ኮሌራ ባለፉት 3 አመታት በኢትዮጵያ ተከስቶ የነበረ ሲሆን አተት በሚል ስም ሲገለጽ እንደነበረም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባዘጋጀው ለሰላም ቆማለው አጫጭር ፊልሞች ውድድር ላይ አሸናፊ የሆኑ ወጣቶችን ስናስተዋውቃችሁ ሰንብተናል። ለዛሬ መቀነት በተሰኘ ስራው የአንደኝነት ደረጃን ያዘው በትግል አበራ ስለተወዳደረበት አጭር ፊልም ይዘትና ስለውድድሩ መንፈስ ነግረናል።
ፊልሙን በህፃናት ላይ ነው መጫወት የፈለኩት። እንግዲህ ሁሉም ነገር ስንሰራ እኔ አሁን በግል ሳስብ ከታች ነው መስራት ያለብን። ሞር ፓወርፉል ይሆናል በህፃናት ላይ ስትሰራው እና መልዕክቱም ደግሞ ተደራሽነትም ያገኛል። እንግዲህ 2 ካራክተሮች አሉ ህፃናቶች፣ ሌላ ተጨማሪ 2 እናቶች አሏቸው። እነዛ እናቶችን ህሴታችንን ከዚህ በፊት ያለው ኢትዮጵያዊነታችንን ኢትዮጵያዊ ህሴቶችን አሳያለሁ በፊልሙ ላይ። እነዛ እናቶች ተደራርተው እነዚህ ምንድን ነው ኢትዮጵያ ውስጥ ያሉ አሁን መንደር የምንለው የለም ቤት ቡና እየወቀጠ የሚጠራራበት በስራ የሚተጋገዝበት የደቦ ኑሮ የሚኖርበት የለም የሀገራችን። በእንደዛ አይነት ሎኬሽን መንደር ውስጥ የሚኖሩ ኢትዮጵያውያኖች ናቸው እና 2 እናቶች አሉ፣ 2 ልጆች አሏቸው። ይወቅጣሉ አብረው ህፃናቶቹ ከስር ሆነው ሙቀጫውን ይይዛሉ። የመተጋገዝና የመተሳሰብ ሂደቶችን እዛ ጋር አሳያለሁ። ከዛ ልጆቹ በመቀነት በእናቶቻቸው መቀነት ይጫወታሉ። አባቶቻችን ድሮ ከእናቶቻችን ይዘን የመጣ ነው እሴት አለ። ሴት ግን በዚህ ጊዜ የለም በዚህ ዘመን ላይ። ያንን ነው ለማሳየት የፈለኩት። ምንድን ነው የተረከቡት ከእናቶቻቸው መቀነት ተረክበዋል። በዛች መቀነት ላይፋቸውን ህይወታቸውን በትክክል መምራት ሲያቅታቸው ነው የምናሳየው። እኔ አሁን በዚህ ሰዓት አገራችን ላይ እየተስተዋለ ያለው ነባራዊ ሁኔታ ነው ማንጸባረቅ የፈለኩት። የኔ ነገር ይሰማ፣ እኔ ነኝ ትክክል፣ የኔ እኛ የሚል ነገር በመቀነቱ ልጆቹ ሲጓተቱ ነው። መጀመሪያ ተራ እየጠበቀ አንደኛው የአንደኛውን ተራ መጓተት ነው። ባስ ባስ ብለን የምንጫወተው ጨዋታ አለ። በሱ አንደኛው እንደ ሹፌር አንደኛው እንደ ተሳፋሪ እየሆነ ሲጫወት አሳያለሁ። ተራቸውን ጠብቀው ሁለቱም ግን ተከባብረው ያን ጨዋታ መጫወት ሲገባቸው ሁለቱም ወደ ተለያየ ዳይሬክሽን መቀነታቸውን እየጎተቱ ሲጫወቱ ነው የምናሳየው። ያ ማለት ያ የከረረ ነገር ይበጠሳል። ሲበጠስ ሁለቱም ወደ ተለያየ አቅጣጫ ይወድቃሉ። ያ ጣጣ እናቶቻቸው ጋር ይደርስና እናቶቻቸውም ይጣላሉ፣ ይለያያሉ። ያ ነገር አይሆንላቸውም። አንድነታቸው የድሮ እሴቱ አስፈላጊ መሆኑን የሆነ ቦታ ላይ ይገባቸዋል። ያም የሆነው ደግሞ በልጆቹ እንደ ቀድሞ ገመዱን በአንድ የሚያሰጡትን ልብስ አንድ ላይ አስረው የመጀመሪያውን የቀደመ እናት አባቶቻችን ያስረከቡንን ሰላም ሲጎናጸፉና አንድነት እንዴት አድርገው እንደሚያኖራቸው የሚያሳይ ፊልም ነው። እንግዲህ ማሳየት ይፈልጋል። አዎ እንግዲህ አሁን እኛን ለመሰሉ ወጣቶች ለኢትዮጵያኖች እንደዚህ አይነት ውድድር መዘጋጀቱ በጣም ጠቃሚ ነው። እዚህ አጋጣሚ አሜሪካ ኤምባሲ አምባሳደር ማይክን ስታፎቻቸውን በአጠቃላይ ላመሰግን ወዳለሁ። ምክንያቱም አሁን ሀገራችን ያለችበት ነባራዊ ሁኔታ ማንም የሚያውቀው ነው። በጣም ከባድ ነው። ሰላም ለሀገራችን ያስፈልጋል። እያንዳንዱን ኢሹ የአሜሪካ ኤምባሲ እየጠበቀ በየአመቱ አዳዲስ ኢሹዎችን እያወጣ ታይትሎችን እያወጣ ያሰራል። ወጣቱንም ደግሞ ይሄ ነገር ሲመጣለት ያነሳሳል። የተደበቁ ብዙ የፊልም ባለሙያዎች አሉ። ሀገራችን ውስጥ ሁኔታው ነገሮች ሳይፈቅዱላቸው ቀርተው ወጥተው ያልታዩ ወጣቶች አሉ። እነዛን ወጣቶች ያነሳሳል።
በጣም ቆንጆ ሙዚቃ ነው የጋበሽ። በጣም እናመሰግናለን። በአድማጮች
ወደ ኋላ ደግሞ ተመለስተን ያረጋል። እንግዲህ አድማጮች የዛሬውን የጋቢና ቪ ጉዟችንን አርብም እንደመሆኑ በዚህ በአረጋኸኝ ወራሽ ዜማ ነው የምንሰናበታችሁ።
አስተያየት ካላችሁ እንግዲህ አድማጮች በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በድምጽ ምህንድስና ያገለግል የነበረው ፋሲል ገበየሁ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በሰኞ ምሽት መደበኛ ዝግጅታችን እንገናኝ። ደህና ደሩ። I'm a star.
kun Radio Sagale Americati.